Hallelujah. Jesus and Tamat, I'll tell her what I'm here now. I love what I'm saying now. Yeah, can if it's your own, I'll tell her what I'm saying.
ስም ሁላችሁንም ሰላም ላችኋለሁ። እንደገናም ይሄን የዮሐንስ ወንጌል ትምህርታችንንና የመጽሐፍ ቅዱስ ጥናታችንን አብራችሁን እየተከታተላችሁ ላላችሁ ሁሉ የጌታ ሰላም ይብዛላችሁ። አሁን በዚህ ጊዜ አብራችሁን እያጠናችሁ ያላችሁ እንደምታስተውሉት ወደ መጽሐፉ የመጨረሻ ክፍል እየደረስን ነው። ወደ ዮሐንስ ወንጌል ጥናታችን መጨረሻው አከባቢ እየደረስን ነው። መጨረሻው ብቻ ሳይሆን ወደ ደሞ ወደ ክላይማክሱ እየደረስን ነው። እና ከመራፍ 18 ጀምሮ የጌታችን ኢየሱስ ክርስቶስ በመድር ተመላልሶ ያገለገለበት የመጨረሻ ክፍሎች የመጨረሻ የህይወቱን ምዕራፍ እየተመለከትን ነው ያለነው። በተለይ የህማማቱ ሰሞን የምንላቸውን የመስቀሉን ሂደት ወደ ኢየሱስ ወደ መስቀል ሞት እንዴት እንደሄደ ያለውን ዝርዝር እስከ መስቀል ሞት ድረስ እስከ መቀበሩ ድረስ ያለውን ነገር ያየነው ያለነው እሱን ዛሬ ለማጠቃለል እንሞክራለንና ባለፈው ጊዜ ከምዕራፍ 18 ቁጥር 1 ጀምረን እስከ ምዕራፍ 19 ቁጥር 16 ድረስ ያለውን ተመልክተናል። አለፍ አለፍ ይያልን የምናውቀው የመስቀል ታሪክ ቢሆንም ግን ከዛ ውስጥ እግዚአብሔር የሚያስተምረን ነገር ለማየት ሞክረናል። በዚህም ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ አንዱ በሆነው በይሁዳ መከዳቱን አልፎ መሰጠቱን መያዙን እና በሊቀ ካህናቱና ደግሞም በጲላጦስ በዛን ጊዜ በነበረው አገረገዢ የፍርድ ያለፈባቸውን የፍርድ ሂደቶች መጨረሻ ላይም ደግሞ የተሰጠውን የፍርድ ውሳኔ ለማየት ሞክረናልና ጲላጦስ ምንም እንኳን ሊፈታው ቢፈልግም ማለት ነው። ጲላጦስ እንዲፈታ ይፈልግ ነበር ምክንያቱም ምንም አይነት ሰበብ ምንም አይነት ወንጀል ስላላገኘበት ለመፍታት ቢያስብም ግን ከነበረው ከአይሁድ ህዝብ ከካህናቱና ከሃይማኖት ሰዎች ከነበረው ግፊት የተነሳ የሰጠውን የመጨረሻ ውሳኔ ለማየት ሞክረናል። ሐዋርያ ሥራ ምዕራፍ 3 ላይ ያለውን ጴጥሮስ የሚናገረውን ለማየት ሞክረን ነበር። ስለ ጌታችን ኢየሱስ ክርስቶስ የመጨረሻ የጲላጦስ የፍርድ ውሳኔ ሲናገር ሐዋርያ ሥራ ምዕራፍ 3 ቁጥር 13 ጀምሮ በቤተ መቅደስ ለተሰበሰቡ የአይሁድ ህዝብ ምን ይላል ጴጥሮስ? የአብርሃምና የይስሐቅ ያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው ይላል። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ ይላል። ይሄ ነው የሚገልጸው። እና ጲላጦስ ሊፈታው ፈልጎ ነበር ግን ወንጀለኛው በርባን እንዲለቀቅና ኢየሱስ እንዲሞት ከፍተኛ ፕሬዠር ከማሳደራቸው የተነሳ ጲላጦስ የሰጠውን የመጨረሻ የፍርድ ውሳኔ አይተን የጨረስነውና ዮሐንስ 19 16 ላይ በጣም ጫና ስለበዛበት እኛ ከቄሳር ውጪ ንጉስ የለንም እሱ ብቻ ነው ንጉሳችን ብለው እግዚአብሔር ንጉሳቸውንም ክደው ክርስቶስንም ክደው ግፊት ስላደረጉ ቁጥር 16 ላይ ምዕራፍ 19 ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጠው ይላል። አሳልፎ ሰጣቸው። ከዚህ በኋላ ወታደሮች ጭፍሮች ይዘውት ወደ መስቀሉ ሲሄድ ነው የምንመለከተው። እነኚህ ነገሮች እስካሁን ያየናቸው ነገሮች ሂደቶች ናቸው። እስከ መስቀሉ ድረስ ያደረሱ ሂደቶች ናቸው። ዛሬ አክቹዋል መስቀሉን ለማየት እንሞክራለን። እስካሁን ወደ መስቀሉ የሚያደርሰውን የፍርድ ሂደት ዮሐንስ የተረከልንን ለማየትና በህይወታችን ለማዛመድ ነው የሞከርነው። ዛሬ አክቹዋሊ ጌታ ኢየሱስ ሲሰቀል ሲሞት ሲቀበር ድረስ ለማየት እንሞክራለን። እና እግዚአብሔር በእነኚህ ጊዜያት በልቤ ውስጥ ያለው ሸክምና ጸሎት በእኔም በእናንተም ህይወት ውስጥ ስለኛ የተከፈለ ዋጋ በልባችን ስፍራ እንዲያገኝ በልባችን እንዲከብድ ሪሊ እንድናስበው እስከምን ድረስ እንደተወደድን እንድናስበው ጌታችን ኢየሱስ ክርስቶስ ለኛ ሲል የከፈለው የመስቀል ዋጋ ምን እንደሚያክል እንደገና በልባችን ሪፍሬሽድ እንዲሆን ነው ጸሎቴ። እግዚአብሔር ይሄንን ያደርጋል ብዬ አምናለሁ። ትንሽ ከፋፍለን ይሄንንም ለማየት እንሞክራለን። እንግዲህ መጽሐፍ ቅዱሳችሁ ከያዛችሁ ምዕራፍ 19 እስከ ከቁጥር 1 እስከ 16 ድረስ ያለው ነው ውሳኔው የተሰጠው ቁጥር 16 ላይ ነው እንዲሰቀል ማለት ነው። ከዚህ በኋላ የስቅለቱን ሂደት ዝርዝር እናገኛለን። ከቁጥር 17 ምዕራፍ 19 ከቁጥር 17 እስከ ቁጥር 30 ድረስ የመስቀሉ ሂደት ነው። ጌታችን ኢየሱስ ተሰቅሎ እስኪሞት ድረስ ያለው ሂደት ነው። በእነኚህ ከ17 እስከ 30 ያለው እነሱን አስቀድመን ለማየት እንሞክራለን። በጣም ዮሐንስ ወንጌሉን ስለጻፈ ብቻ ያገኘናቸው መረጃዎች አሉ፣ ኢንፎርሜሽንስ አሉ። አሁን ስለመስቀሉ እናስባቸው ከሌሎች ወንጌላውያን እነኚህ ተመሳሳይነት ያላቸው ማቴዎስ፣ ማርቆስ፣ ሉቃስ እነኚህ በአብዛኛው ተመሳሳይ ይዘት ያላቸው ተመሳሳዮቹ ወንጌላት ናቸው። እነሱ ያላካተቷቸው አዳዲስ ነገሮችን አካቷቸው በዝርዝርም ጽፏቸው እንመለከታለን። በዚህ የመስቀል ሂደት ውስጥ ለምሳሌ ምዕራፍ 16 ላይ ከቁጥር 19 ጀምሮ እስከ 22 ስታዩ በመስቀሉ ላይ የተጻፈው የክስ ጽሑፍ ተጽፎ ነበረ። ጲላጦስ ጽፎት ነበር። የአይሁድ ንጉሥ የናዝሬቱ ኢየሱስ የሚለው ጽሑፍ መጻፉን ሌሎቹ ወንጌል ጸሐፊዎችም ይነግሩናል። ትንሽ ቃሉ ቀሪየር ይላል በተለያየ ቋንቋ ስለተጻፈ፣ ግን ይህንኑ ይዘት ያለው የክስ ጽሑፍ ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል አናት ላይ መጻፉን፣ ክሱ ይሄ መሆኑን፣ የአይሁድ ንጉሥ የናዝሬቱ ኢየሱስ የሚለው መሆኑን ሌሎቹ ወንጌል ጸሐፊዎች ይነግሩናል። ግን ዮሐንስ በዚህ ምክንያት የተነሳውን ግጭትና ክርክር የአይሁድ መምህራን ይሄ እንዲጻፍ አለመፈለጋቸውን፣ ይልቁንስ እሱ ራሱ ብሏል እንጂ የአይሁድ ንጉሥ አይደለም እሱ እንዳለ ሚል ይጨመርበት ብለው መከራከራቸውን የነገረን ዮሐንስ ነው። ሌላው ለምሳሌ በመስቀሉ ሂደት ውስጥ ዮሐንስ በዝርዝር የነገረን መስቀሉን የቅዱሳት መጽሐፍት ፍጻሜ እንደሆነ አጉልቶ ያሳየን ዮሐንስ ነው ከሌሎቹ በላይ። ማቴዎስ እርግጥ ለምሳሌ ማቴዎስ በወንጌሉ ሌሎችን የጌታችን የኢየሱስ ክርስቶስን የሕይወት ታሪክ በሚዘግብበት ጊዜ መጽሐፍት የብሉይ ኪዳን መጽሐፍት መፈጸማቸውን በጉልህ ያሳያል። ግን መስቀሉ ላይ ስንደርስ ዮሐንስ አብዛኛው የመስቀሉ ሂደት የቅዱሳት መጽሐፍት የብሉይ ኪዳን ቅዱሳት መጽሐፍት ፍጻሜ እንደሆነ ሊያሳየን ይሞክራል። ምን ማለት ነው? የኢየሱስ መሞት ከእግዚአብሔር ሉዓላዊ አሰራር ውጭ እንዳልሆነ፣ ድንገት ሳይሆን እነሱ ባሰቡት ሳይሆን እያንዳንዷ ዝርዝር ነገር እንኳን ሳትቀር የመጽሐፍት ፍጻሜ መሆኗን ያሳየናል። ይህ በጣም የሚያስገርም ነው። በኋላም ዝርዝሩ ታሪክ ውስጥ ስንገባ ለማየት እንሞክራለን። ግን ለምሳሌ ቁጥር 24 ላይ ልብሱን ሲከፋፈሉ ጌታችን ተሰቅሎ ልብሱን የሚከፋፈሉ ወታደሮች ነበሩ። ይሄ የመጽሐፍ ፍጻሜ እንደሆነ ይናገራል። ልብሴን እርስ በርሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው ይፈጸም ዘንድ ይሄ ሆነ ነው። እነሱም ያረጉትን ያረጋሉ፣ ግን እሱ የቅዱሳት መጽሐፍት ፍጻሜ መሆኑን ሊያሳየን ይሞክራል። ቁጥር 28 29 ላይ እንዲሁ አጠቃላይ መግቢያ እንዲሆነን ስታዩ ተፈጸመ ብሎ መሞቱን የነገረን ዮሐንስ ነው። ተፈጸመን ያገኘ ነው ከሱ ነው። እና መጨረሻ ላይ ሁሉ እንደተፈጸመ አውቆ ነፍሱን አሳልፎ ከመስጠቱ በፊት ተፈጸመ፣ ሁሉ ነገር እንደተፈጸመ አውቆ ይለናል። መጨረሻ ላይ አጠገቡ የነበሩ ወንጀለኞች አጥንት ሲሰበር እሱ ኦልሬዲ ሞቶ ስለነበረ ጌታችን አጥንቱ አልተሰበረም። ይሄ እንኳን በቅዱሳት መጽሐፍት የተጻፈ እንደነበረ እያንዳንዱ የመስቀሉ ዝርዝር ታሪኮች እንኳን ሳይቀር ዝርዝር ነገሮች እንኳን ሳይቀር የቅዱሳት መጽሐፍት ፍጻሜ መሆናቸውን አጉልቶ ያሳየናል ማለት ነው ዮሐንስ። አንድ ባንድ ልናቸው እንሞክራለን። ዛሬ በዚህ በመጀመሪያው ክፍለ ጊዜያችን በዚህ በምዕራፍ 19 በመሰቀሉና በመሞቱ ታሪክ ውስጥ ትንሽ ጊዜ ወስደን እንድናያቸው የምፈልገው ከቁጥር 17 ጀምሮ እስከ ቁጥር 22 ድረስ ያለውን የመጀመሪያውን ነገር ነው። የኢየሱስን መሰቀል የተመለከተ ነው። ምን መሰላ ባጭሩ ለማሳየት ቁጥር 17 ጀምሮ እስከ ቁጥር 22 ላይ መሰቀሉን ያሳየናል። ወደታች ዝቅ ብላችሁ ስታዩ ከቁጥር 23 ጀምሮ እስከ ቁጥር 27 ድረስ ደግሞ ኢየሱስ ተሰቅሎ በመስቀል በቆየባቸው ጊዜያት መስቀሉ ስር ይከናወኑ የነበሩ ነገሮችን ደግሞ ይነግረናል። እሱን ቀጥለን እንመለከተዋለን። መሰቀሉን ይነግረናል። መስቀሉ ስር ደግሞ እሱ ተሰቅሎ መስቀሉ እሱ በሞት ጣር ያለ እዛ ስር ይካሄዱ የነበሩ ነገሮችን ያሳየናል። እሱን ለማየት እንሞክራለን። ደን ቁጥር 28 ጀምሮ እስከ ቁጥር 30 ድረስ ከቁጥር 28 ጀምሮ አክቹሊ እስከታች ድረስ ይደርሳል። እስከ ቁጥር 37 ድረስ አክቹሊ ኢየሱስ መሞቱን ሞቱ ደግሞ መረጋገጡን ያሳየናል። ቁጥር 28 እስከ ቁጥር 37 ድረስ ሞቱ መረጋገጡን ያሳየናል። ስለዚህ መስቀሉን በመስቀሉ ስር እየተካሄዱ ያሉ ነገሮችን ለን መጨረሻ ላይ ደግሞ ኢየሱስ መሞቱን ያሳየናል። መጨረሻ ላይ ደግሞ ከቁጥር 38 እስከ ቁጥር 42 ድረስ መቀበሩን ያሳየናል። እስከዚህ ድረስ ለማየት እንሞክርና በሚመጡት ጊዜያት ደግሞ ትንሳኤውንና ጌታችን ከትንሳኤ በኋላ ያረጋቸውን ነገሮች አይተን መጽሐፉን ለማጠቃለል እንሞክራለን ማለት ነው። ቁጥር 17 እስከ 22 ተመልከቱ። ቁጥር 17 እስከ 22 ላይ እንዴው ባጭሩ ዮሐንስ በጣም ብዙ ዝርዝር ውስጥ ሳይገባ የሚነግረን ቃል ልባችን ውስጥ ቢተከል በጣም ደስ ይለኛል። ቁጥር 17 ላይ እና 18 ላይ ባጭሩ ነው የሚነግረን፣ ግን በጣም አሰቃቂና ግራፊክ ነው ቃሉ የተጠቀመበት ቃል። ኢየሱስን ወሰዱት። ደን ቁጥር 18 ተመልከቱ፣ ጎልጎታ ድረስ ማለት ነው። ኢየሱስን ወሰዱት በዚያም ሰቀሉት ነው። ባጭሩ ይሄ ነው፣ ኢየሱስን ወሰዱት በዚያም ሰቀሉት። እነኚህ ቃላት በጣም ከባድ ቃላት ናቸው። ሰቀሉት በጣም ከባድ ቃል ነው። የስቅላት ቅጣት እንደዚች እንደ ቃሏ ቀላል አይደለችም። ምን ምን ነገሮች ኢንቮልቭ እንደሚያደርግ ለማየት እንሞክራለን። ቁጥር 17 ላይ ጌታችን ኢየሱስ መወሰዱን ይነግረናል። ኢየሱስን ይዘው ወሰዱት ይላል። የወሰዱት ጭፍሮች ወታደሮች መሆን አለባቸው፣ ምክንያቱም ወደታች ወረድ ስንል ወታደሮች እንደሆኑ እናያለን። እጣ ሲጣጣሉ ለምሳሌ ቁጥር 23 ላይ ጭፍሮች ናቸው ይላል። ጭፍሮች ማለት ወታደሮች ማለት ነው። ቁጥር 25ም ላይ ጭፍሮች ይህንን አደረጉ ይላል። ስለዚህ ወታደሮች ይዘውት ከጲላጦስ ውሳኔ በኋላ ማለት ነው፣ ውሳኔው እንዲሰቀል አሳልፈው ሰጣቸው። ዘን ወታደሮች ይዘውት እንደሄዱ ይነግረናል። ሲሄድ ግን ወደ ጎልጎታ ወደሚሰቀልበት ቦታ የራስ ቅል ትርጉሙ የራስ ቅል የሚል ትርጉም አለው። ይሄ የተሰጠበት ምክንያት የአካባቢው መጣሪያ ነው። ጎልጎታ እዛ አካባቢ ያለው የአካባቢው ገጽታ የራስ ቅል የሚመስል ገጽታ ስለነበረው ከዛ ጋር ተያይዞ የተሰጠው እንደሆነ ይታመናል። ጎልጎታ ወደሚባለው ስፍራ የራስ ቅል ስፍራ ወደሚባለው ወጣ ይላል። ግን ዮሐንስ የሚነግረን አንድ ነገር ማወቅ ያለብን ቁጥር 17 ላይ መስቀሉንም ተሸክሞ ነው ራሱ የሄደው። መስቀሉን ተሸክሞ የሚገደልበትን የሚሰቀልበትን ማሰቃያውን መስቀል ተሸክሞ ነው ወደ ጎልጎታ የሄደው። ይሄ የመስቀሉ አካል ነው። በመስቀል የሚሰቀል ወንጀለኛ በመጀመሪያ ደረጃ የመጨረሻ ለመጨረሻዎቹ ወንጀለኞች መቅጫ ነው የመስቀል ቅጣት። ከዚህ በፊትም አይተነዋል። መስቀል ዝም ብሎ ለተራ ወንጀለኛ ሳይሆን የመጨረሻ ወንጀለኛ አረመኔ ተብሎ ለሚቆጠር ለሱ የሚሰጥ ቅጣት ነው። አንዱ የቅጣቱ አካል ወንጀለኛው ራሱ የክሱንም ጽህፈት የተከሰሰበትንም ምክንያት ደረቱ ላይ አድርጎ የሚሰቀልበትንም መስቀል ተሸክሞ መሰቀያው ቦታ ድረስ ይሄዳል። ስለዚህ የተለመደ ነገር ነው የተካሄደው። መስቀሉን ተሸክሞ ነው የሄደው ጌታችን ይለናል። ሌላ ብዙ ዝርዝር ነገር አይነግረንም። ሌሎቹ ወንጌላት እዚህ ላይ ትንሽ ግልጽ ለማድረግ ያህል ሌሎቹ የወንጌል ጸሐፊዎች ለምሳሌ ማቴዎስ፣ ማርቆስ፣ ሉቃስ ማለት ነው ተመሳሳዮቹ ተመሳሳይ ገጽታ ያላቸው የወንጌል ክፍሎች ናቸው። እነኚህ የወንጌል ጸሐፊዎች የቀሬናው ስምዖን የሚባል ሰው መንገድ ላይ አግኝተው ጭፍሮቹ የኢየሱስን መስቀል እንዳሸከሙት ይነግሩናል። ይሄ የቀሬናው ስምዖን የሚባል ሰው ተሸክሞ የኢየሱስን መስቀል ኢየሱስ እየተከተለ እንደሄደ ይነግረናል። እና አንዳንድ ሰዎች ይሄ ግጭት አይደለም ወይ ተቃርኖ የለውም ወይ ብለው ያስባሉ። በነገራችን ላይ ይሄ የቀሬናው ስምዖን ተሸክሞ መሄዱን ማቴዎስ ወንጌል ምዕራፍ 27 ቁጥር 32 ላይ ልታገኙ ትችላላችሁ። አንድ አይነት ነው። ማርቆስ 15ም ላይ ይነግረናል። መንገድ አላፊ ነበረ፣ በመንገድ ሲሄድ ጠለፉትና ወታደሮቹ አሸከሙት የኢየሱስን ይላል። ማርቆስ 15:21 ላይ ሉቃስ 23 26ም ላይ የዚህ ሰው ታሪክ አለ። መንገዱን ይሄደ ነበር ከመንገዱ ወስደው አሽከመው የኢየሱስን መስቀል ተሽከሞ እንደሄደ ይነገራናል። በእነኚህ መካከል ተቃርኖ የግድ ሊኖር አይችልም። ምክንያቱም ቅዱሳት መጻሕፍት ሲጻፉ ወንጌላት ሲጻፉ ለራሳቸው ትኩረት በሚመች መልኩ እየመረጡ እንደጻፉ ከዚህ በፊትም በተደጋጋሚ አንስቻለሁ። ሁሉም ሲጽፉ የራሳቸውን ዓላማ ለማስፈጸም ታሪኮችን እየመረጡ እንደጻፉ ቅዱሳት መጻሕፍት ይነግሩናል። ዮሐንስ ፎር ሳም ሪዝን በመስቀሉ ሂደት ውስጥ በዋናነት ሲግኒፊካንት ቦታ ሰጥቶ ከዚህ በፊትም አይተነዋል። ኢቭን በክስ ሂደቱ ውስጥ ራሱን አሳልፎ እንደሰጠ ኢየሱስ ብቻ ራሱን አሳልፎ እንደሰጠ ኢየሱስ ክርስቶስን ወስዶ መስቀል ላይ እስኪያረጋው ድረስ ብዙ ነገሮችን ዝርዝር ነገሮችን አያስገባቸውም። ይሄ ሰው የቀራናው ስምዖን ምናልባት ኢየሱስ መስቀሉን ተሸክሞ ሲሄድ ለረጅም ጊዜ ረጅም ቦታ እየጎተተ ከመውሰዱ የተነሳ ሲዳከምና አልችል ሲል ምክንያቱም መስቀል ተሸክሞ መሄድ በራሱ የቅጣቱ አካል ነው። አንዳንድ ጊዜ እንደውም እየተንሸራተተ ሲያስቸግራቸው ትልቅ መስቀል ስለሆነ ተሸክሞ የሚሄዱት ሁሉም ወንጀለኞች ማለት ነው። አንዳንድ ጊዜ እየተንሸራተተ ሲያስቸግር ከእጃቸው ጋራ ከትከሻቸው ጋራ ታስሮ ይሄዳ እየወደቁ እየተነሱ ነው የሚወስዱትና ምናልባት ጌታችን በጣም ብዙ ከመዳከሙ የተነሳ በመሃል ጣልቃ ገብቶ አግዞ እንደሆነ ቅዱሳት መጻሕፍት ይነግሩናል። ግን በዋናነት ኢየሱስ ራሱ መስቀሉን ተሸክሞ መሄዱ ላይ ነው የሚያተኩረው ዮሐንስ። ብዙ ሌሎችን ታሪኮች አይነግረንም። እየተገረፈ ምናልባት እየተገረፈ መስቀል ተሸክሞ እስከ ከተማው ጫፍ ድረስ አድርሶ እስከ ከተማው በር ድረስ አድርሶ ምክንያቱም ያ ሰው መንገድ አላፊ ነው ከከተማው ውጭ የሚያልፍ ሰው ስለነበረ እስከ ከተማው ደጅ ድረስ ጌታችን አንስቶ ከዛ በኋላ ይሄ የቀራናው ስምዖን ተሸክሞ አግዞት እንደሄደ ይነግረናል። ግን ስለዚህ ሰው ስለ ስምዖን ስለ የቀራናው ሰው ምንም አይነግረንም ዮሐንስ። ኢየሱስ ተሸክሞ ሄዶ በመስቀል ላይ ሞተ ነው የሚነግረን። የሱ ትኩረት ይሄ ነው። ለምን ነው ይሄን ያነሳሁት ካላችሁ የዚህ የቀራናው ስምዖን ታሪክ በጣም ከሚገባው በላይ የተለጠጠ ታሪክ እንደሆነ ምናልባት አንዳንዶቻችሁ ታውቁ ይሆናል። ከሁለተኛው መቶ ክፍለ ዘመን አንስቶ ከተነሳው ኑፋቄ ኖስቲሲዝም በጣም ብዙ ጊዜ አንስተነዋል። ኖስቲካውያን ሲነሱ ኖስቲካውያን ኢየሱስ ክርስቶስ በስጋ መሰቀሉን በስጋ መሞቱን የማያምን ኑፋቄ ነው እና ኖስቲካውያን አይቀበሉም አያምኑም። እና ኢየሱስ መስሏቸው ሌላ ሰው ነው እንጂ የሰቀሉት ኢየሱስ ራሱ በስጋ አልሞተም ነው። በስጋ ኢየሱስ ራሱ አልሞተም የሚል ያን ጊዜ የነበረ ኑፋቄ አድጎ እንደመጣ የምታስተውሉ ይመስለኛል። የኢየሱስን የዚህ የቀራናው ስምዖንን ታሪክ በጣም ብዙ ሃይማኖታዊ አስተሳሰቦች መስቀል ከመሸከም በላይ ያሳልፉታል። መስቀሉን ተሸክሞ ሄዶ ኢየሱስ መስሏቸው እሱን ሰቀሉት የሚሉ ኮንክሉዥንስ እንዳሉ ማወቅ ያስፈልጋል። ከዛን ጊዜ ከነበረ ከኖስቲክ አስተሳሰብ አንስቶ እስከ ዘመናዊ የእስልምና አስተሳሰብ ድረስ ጌታችን ኢየሱስ ክርስቶስ አልተሰቀለም እና መስሏቸው ነው ሌላ ሰው መንገድ አላፊው መስቀሉን የተሸከመው ሰው ሞተ የሚላለ። ዮሐንስ ለዚህ ምንም ቦታ የለውም። በዮሐንስ ትረካ ውስጥ ምንም ቦታ የለውም። ኢየሱስ ጌታችን ራሱ መስቀሉን ተሸክሞ ሄዶ እንደ ሌሎች ወንጀለኞች ራሱ እንደተሰቀለ ነው የሚነግረን ዮሐንስ። በሌሎች ወንጌላውያንም ሲያስገቡት ጌታችን ተሸክሞ መስቀሉን ሲዳከም ያገዘ ሰው እንጂ ከዛ በላይ ኃላፊነት እንዳልነበረው እንዲሁ እንድናቅ ለማሳየት ያህል ነው። ዴን ቁጥር 18 ጎልጎታ ደረሰ፣ በዚያ ሰቀሉት ይላል። ሰቀሉትን ትንሽ ፖዝ አድርገን ብናይ በጣም ጥሩ ይመስለኛል፣ በሀሳባችን ማለት ነው። የመስቀል ቅጣት አሰቃቂ፣ በጣም ብዙ ሀፍረት የተሞላበት ቅጣት ነው። ምናልባት ታውቁ ይሆናል ሰዎችን የመጨረሻዎችን ክሪሚናልስ የመጨረሻዎችን ወንጀለኞች ለመቅጣት የሚውል የአቀጣጥ ዘዴ ነው። በጣም ብዙ ሀፍረት፣ በጣም ብዙ መራቆት፣ በጣም ብዙ መገረፍ፣ በጣም ብዙ ሂዩሚሌሽን ውርደት የሞላበት ነው። በሮማውያንም ዘንድ እንዲያውም የሮማ ዜጋ የሆነ ሰው በመስቀል ለመቀጣት የግድ የሮማው ቄሳር ሮም ያለው ቄሳር መፍቀድ አለበት፣ የመጨረሻ አፕሮቫል መስጠት አለበት። እስከዚያ ድረስ ከባድ ነው። ከሮም ውሳኔ ካልተሰጠ በስተቀር አይሰቀልም። በአይሁድም ዘንድ የመጨረሻው የተረገመ ሰው ነው የሚሰቀለው። ዋና የመስቀል ሞት አሰቃቂ ያደረገው አንድ ሁለት ነገር ነው። ቀለል ያለው ሀፍረት ነው። በአደባባይ ሰው በሚያየው መልክ፣ ሰው በሚያየው ቦታ፣ አላፊ አግዳሚው በሚያየው መልክ መቀጣጫ ነው። ዝም ብሎ አይነት መቅጫ ሳይሆን መቀጣጫ ነው መስቀል የሚያይ ሁሉ ለቀናት እየተመላለሰ እንዲያያቸው ስቃያቸውን እየተመላለሰ እንዲያያቸው ፓብሊክ ነው ሰዎች እንዲያዩት መደረጉ ነው ሌላው ግን መስቀል በጣም በጣም አስተቃቂ ያረጋው ወገኖቼ ስቃዩ በአንድ ጊዜ ተሰቃይቶ መሞት የሚመረጥ ሞት ነው በአንድ ጊዜ ስቃይ መሞት ደስ የሚል አሟሟት ነው መስቀል ደስ የማይል አሟሟት ነው ቀስ ያረገ ስቃይ አስረዛሚ አገዳደል ነው ስቃዩ ቀስ ያለ እየተራዘመ ወንጀለኛው መሞት ቢፈልግ እንኳን እንዳይሞት አርጎ እንዳይሞትና እንዳይኖር አርጎ ስቃይን አብጂ ቀስ አርጎ ለረጅም ጊዜ እንዲሰቃይ የሚያደርጉበት ቴክኒክ ነው መግደል ሳይሆን ተሰቃይቶ እንዲሞት የሚያደርግ ነው መስቀሉ ሁሉም ወንጀለኞች በአብዛኛው እጆቻቸው ከጫፍና ጫፍ ከመስቀሉ ዳርና ዳር አይዘር በገመድ ይታሰራል ወይ ደግሞ በመስማር ተበስቶ ይጣበቃል በጌታችን ኬንስ በመስማር ተበስቶ እጅና እጁ ግራና ቀኝ ይጣበቃል በመስቀሉ ግራና ቀኝ በኩል ማለት ነው ዘን እታች ደግሞ ትንሽ መደገፊያ ያረጉበትና አግራቸው ላይ ትንሽ ክብደታቸው በተወሰነ ደረጃ እንዲሸከም ያረጉና እግሮቻቸውም እንደዚሁ የወንጀለኛው እግር ተደራርቦ በመስማር ወይ በገመድ በጌታችን ኬንስ በመስማር ተወግቶ ይጣበቃል ማለት ነው ስለዚህ እጆቹ ከላይ ይጣበቃሉ እግሮቹ ከታች ይጣበቃሉ ለመተንፈስ ራሱ በጣም ከባድ ነው አሰቃቂ ነው ፔን እንዲሰማው ያረጋል እጆቹንና እግሮቹን ወንጀለኛው በጣም ማንቀሳቀስ አለበት ለመተንፈስ እዚህ አካባቢ ደረቱ አካባቢ ያለው መተንፈሻው አካል ስለሚጣበቅ ወደ ውስጥ ገብቶ ስለሚጣበቅ ለመተንፈስ የግድ አንደኛ እግሮቹን መግፋት አለበት ወንጀለኛው እግሮቹን በተደጋጋሚ በተነፈሰ ቁጥር እግሮቹን ገፍቶ ነው ይሄን የሚነፋው እና እጆቹን ስቦ ማለት ነው እግሮቹን ገፍቶ እጆቹን ስቦ ይሄ ይነፋና ይተነፍሳል ይሄ ነው ትልቁ ማሰቃያው ቴክኒክ እና ለመተንፈስ ሲባል ከላይም ይሳባል ከታችም እግሮቹ ይሳባሉ ይሄ እዚህና እዚህ ያለውን ስቃዩን እግሮቹ አካባቢ ያለውን እጆቹ አካባቢ ያለውን ስቃይ ቀስ እያረገ እየጨመረ መተንፈስ በራሱ ስቃይ ነው እና በቆየ ቁጥር ስቃዩን የሚጨምር ነው የመጨረሻ አሰቃይ ለረጅም ጊዜ ብዙዎቹ ወንጀለኞች በጌታችን ከዚህ ያለውንም እንጂ ብዙዎቹ ወንጀለኞች ለቀናት ቀንና ሌሊት በአደባባይ እንደዚህ ሆነው ነው ቶርቸር ይደረጉ የነበሩት እና ሰቀሉት ዝም ብሎ ሳይሆን ይሄ ማለት ነው ሰቀሉት ይሄ ማለት ነው ሰቅለው እጆቹን እግሮቹን በመስማር አጣብቀው ቀኑን ሙሉ ጌታችን ሲሰቃይ ዋለ ማለት ነው እና ይሄን በሚያክል ፍቅር ነው የተወደድ ነው እግዚአብሔር ፍቅር እግዚአብሔር ወደደን ሲባል ቲዮሪ መስሏችሁ እንደሆነ እግዚአብሔር ወደደን ሲባል እንደው ከላይ ሆኖ ወዳችኋለሁ የሚል አወዳደድ ሳይሆን እንደዚህ ነው አወዳደዱ ይሄንን የሚያክል ጥልቅ ፍቅር አለው እግዚአብሔር ለሰው ልጆች ይሄንን የሚያክል ወንጀል ያልሰራው ወንጀላችንን ተሸክሞ ይሄንን ያክል ስቃይ እስኪቀበል ድረስ ማለት ነው ይሄን ካልኩ ትንሽ ጊዜያችንን ለመጠቀም ቁጥር 18 ጀምሮ ስታይ ቁጥር 18 ላይ ሌሎች ወንጀለኞችም አብረውት እንደተሰቀሉ ቅዱስ መጽሐፍ ይነግረናል ሁለት ወንጀለኞች አብረውት ተሰቅለዋል ይላል ቁጥር 18 ከርሱም ጋር ሌሎች ሁለት ምክንያቱም ከወንጀለኞች ጋር ተቆጠረ እንደሚል መጽሐፍ በመካከል ኢየሱስን አርገው ሰቀሉት ግራና ቀኝ ሌሎች ወንጀለኞች ነበሩ ሉቃስ እንደውም አንደኛው ንስሐ መግባቱን ይነግረናል ሉቃስ 23 ላይ አንደኛው ዛሬ በገነት ከኔ ጋር ተሆናል ተብሎ የሄደው ወንጀለኛ እንደሆነ ይነግረናል ግን ይሄን ክፍል ከመጨረሳችን በፊት ትልቁ የዚህ ክፍል ዋና ሐሳብ ሲግኒፊካንት የሆነ ነገር የወንጀሉ የክሱ ምክንያት ነው የተከሰሰበት ምክንያት ነው ማቴዎስ በማቴዎስ 27 ላይ እንደሚነግረን ወንጀለኛው ሚይዘው ደረቱ ላይ አርጎት ነው የሚሄደው በነገራችን ላይ መስቀሉን እየተከተለ ሲሄድ ወንጀለኛው ደረቱ ላይ ያረጋውና መጨረሻ ላይ እንትኑ ላይ መስቀሉ አናት ላይ ይጻፋል ምንድነው በአደባባይ ሌሎች ሰዎች ሁሉ ወንጀሉን እንዲያነቡት ማለት ነው የክስ ጽሑፍ ነው ያንዳንዱ በመስቀል ላይ የሚሞት ወንጀለኛ የክሱ ጽሑፍ እላዩ ላይ ይለጠፋል መስቀሉ የተሰቀለበት መስቀል ላይ እላዩ ላይ ይለጠፋል ምንድነው አሁንም ያላችሁ እንደሆነ ሌሎች ሰዎች ሁሉ ሲያልፉ የወንጀሉን ምክንያት እንዲያውቁና እንዳይደግሙት ነው ይሄንን አርጓል ተብሎ ይለጠፋል የክስ ጽሑፍት ይባላል እና ቁጥር 19 እስከ 22 ድረስ ያለው እሱ ነው የኢየሱስ የክስ ጽሑፍና እሱን ተንተርሶ የመጣውን ክርክር ያሳየናል በመጀመሪያ ደረጃ ወስኖ የጻፈው ጲላጦስ ራሱ ነው። በኢየሱስ ኬዝ ጲላጦስ ራሱ የመጨረሻውን ውሳኔ የሰጠው ጲላጦስ ነው የጻፈው። የተጻፈውን ተመልከቱ። ጲላጦስ ደግሞ ጽህፈት ጽፎ በመስቀሉ ላይ አኖረው ይላል። ጽህፈቱ የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል እና የሚያልፍ ሁሉ የሚያየው የኢየሱስ ክስ የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ሰውየው በተደጋጋሚ አይታችሁት እንደሆነ የሚያደርገውን ያደርጋል፣ ግን ከሚያውቀው በላይ ነው የሚናገረው። ከሚያስበው በላይ ተናጋሪ ነው። ከሚያስበው በላይ ነው እግዚአብሔር በውስጡ የሚናገረው። እና ይሄ ስታዩት በአንድ በኩል ለምን እንዳደረገው አሳያችኋለሁ፣ ግን የክሱ ጽህፈት ይሄ ነው። የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል በላዩ ላይ ተጻፈበት ማለት ነው። ዓለም በሚግባባቸው ቋንቋዎች ለዓለም ሁሉ የታወጀ ነው። ይሄ የሚያየው የሚገባው የሚወጣው ሁሉ እንዲያየው በሶስት ቋንቋዎች በአረማይክ ያን ጊዜ ይሁዳና አካባቢው ይነጋገርበት የነበረ ከዕብራይስጥ ቀጥሎ ጎን ለጎን ይነገር የነበረ የህዝብ ቋንቋ ነው። በላቲን በሮማይስጥ ላቲን ቋንቋ ደግሞ ወታደሮቹ ኦፊሻሎቹ የሚግባቡበት የላቲን ቋንቋ አንዳንድ ደግሞ በግሪክ ዓለም ሁሉ ያን ጊዜ አብዛኛው ዓለም ይግባባበት በነበረ በግሪክ ቋንቋ ለዓለም ሁሉ የታወጀው አዋጅ ይሄ የአይሁድ ንጉሥ የናዝሬቱ ኢየሱስ ነው የሚል አዋጅ ነው። የኢየሱስ ንጉሥነት ነው የታወጀው መስቀሉ ላይ። የተሰቀለው ይሄ ንጉሥ ነው የሚል አዋጅ ነው ለዓለም ሁሉ የተስተጋባው በዛን ቀን። ከዚህ በፊትም አይተነዋል። ይሄ በኢየሱስ መሰቀል ሂደት ውስጥ የኢየሱስ ንጉሥነት በጣም አለ፣ ንግሥናው በጣም አለ። ምዕራፍ 18 ቁጥር 33 ላይ ጲላጦስ ራሱ ሲጠይቀው አንተ የአይሁድ ንጉሥ ነህን ነው እና ጌታችንም እንደተስማማው ማለት ነው። ምዕራፍ 19 ቁጥር 14 ላይም ስታዩ ንጉሳችሁን ልስቀለውን ነው። የኢየሱስ ንጉሥነት በጣም አለ መስቀሉ ላይ። ዓላማው የጲላጦስ ዓላማ የታወቀ ነው፣ በጣም ስጋዊ ነው። የጲላጦስ ዓላማ ይኸው ንጉሳችሁ አይሁድ ወይ ነው። የአይሁድ ንጉሥ ይሄ ነው፣ የተዋረደ የደከመ የሚሞት የሚሰቃይ የሚጮህ ሂሚሌትድ የሆነ የተራቆተ this is your king ይሄ ነው ንጉሥሽ ነው። ማሾፉ ነው። እንዳይሰቅለውም አስቦ ስለነበረ እነሱም ስለተቃወሙት መጨረሻ ላይ ይሄው ንጉሳችሁ የተሰቀለ ነው ንጉሳችሁ፣ እንደዚህ የሚሰቃይ ነው ንጉሳችሁ this is your king ነው። ግን ይሄ የክስ ሐሳብ የእግዚአብሔር ሐሳብ ግን ነበረ። እሱ ለማሾፍ ቢጠቀምበትም ግን የእግዚአብሔር ሐሳብ እነሱ መጨረሻ ላይ ይሄን ሐሳብ አልተስማማቸውም። የአይሁድ አስተማሪዎች አይታችኋቸው እንደሆነ እርሱ የአይሁድ ንጉሥ ነኝ ብሏል በል እንጂ ንጉሥ አይደለም፣ ንጉሥ ነው ብለህ አትጻፍ ሲሉት መጨረሻ ላይ ድርቅ ብሎ ያለው አይ ቲንክ የእግዚአብሔርን ሐሳብ ነው ያስፈጸመው። በስጋ ድርቅ ቢልም ግን ሐሳቡ የጻፍኩትን ጽፌ ያለው ምን ማለት ነው? ኢየሱስ የአይሁድ ንጉሥ ነው። በመስቀል ላይ የተሰቀለው የመስቀል ንጉሥ ነው። አብረው አይሄዱም ቃላቶቹ። ለዚህ ነው ክርስትና ፉሊሽነስ የሚመስለው፣ ሞኝነት የሚመስለው። የተሰቀለው ሌላ ሳይሆን የተሰቀለው ወንጀለኛ ሳይሆን የተሰቀለው ንጉሥ ነው ነው። ጲላጦስ ማለት የፈለገው እንደዚህ አይነት የተዋረደ ንጉሥ ነው ያላችሁ ነው። የእግዚአብሔር ሐሳብ ግን ለዓለም ሁሉ ያስተጋባው ይሄ በመስቀል ላይ የተሰቀለው ጌታ ነው፣ ንጉሥ ነው። የመስቀሉ ኃይል ግንዱ ላይ አይደለም። ግንዱማ ሌላም ወንጀለኛ አጠገቡ ያሉትም እኮ በመስቀል ነው የተሰቀሉት። የኢየሱስን መስቀል ምን ልዩ አደረገው? የመስቀል ኃይላችን ነው ስንል ምን ማለታችን ነው? የመስቀሉ ቃል ጉልበት አለው ስንል ምን ማለታችን ነው? መስቀሉ ላይ የእግዚአብሔር ኃይል ተገልጧል ስንል ምን ማለታችን ነው? የተሰቀለው ነው ልዩ ያደረገው የኢየሱስን መስቀል። የተሰቀለው ወንጀለኛ ሳይሆን የተሰቀለው ንጉሥ ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 1 ላይ ቅዱስ ጳውሎስ እንደሚነግረን የመስቀሉ ቃል ለሚጠፉት ሞኝነት ነው፣ አይሄድም አብሮ የተሰቀለ ንጉሥ ለእኛ ለምናምን ግን የእግዚአብሔር ኃይል ነው። በነገራችን ላይ እነኚህ ከቁጥር 17 እስከ 22 ድረስ ያሉ ቁጥሮች ካላስገረሟችሁ የክርስትና ማዕከል አያስገርማችሁም ማለት ነው። ይሄ ነው የክርስትና ማዕከል፣ ይሄ ነው መገረሚያችን፣ ይሄ ነው መደነቂያችን። እዚህ ላይ ነው ታሪካችን የጀመረው። ታሪኬ የጀመረው መስቀሉ ስር ነው ብለን እንደምንዘምረው ይሄ ነው የእግዚአብሔር መስሪያው መንገድ። የተንጠለጠለው ንጉሥ ነው፣ አዋጃችንም እሱ ነው። ያን ጊዜ በነበሩ ቋንቋዎች የታወጀ እስከ ዛሬ ድረስ የሚታወጅ ወደፊትም የሚታወጅ ሌላ መልእክት የለም። መቼም ቢሆን አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ነው። ይሄ ነው አዋጃችን፣ ይሄ ነው ለዓለም ሁሉ መስተጋባት ያለበት። እና ዛሬ ይህንን ክፍል ስናጠናቅቅ መስቀሉ ዋናና መካከለኛ እንዲሆን ለቤተ ክርስቲያንም ጸሎት ይሄ ነው። በእያንዳንዳችን ህይወት ውስጥም ይሄን እግዚአብሔር እንዲያደርግ እጸልያለሁ። የልቤ መደነቂያ መስቀሉ እንዲሆን፣ አዋጄ መስቀሉ እንዲሆን፣ መዝሙሬ ንግግሬ መገረሚያዬ መስቀሉ እንዲሆን፣ ሌሎች ነገሮች ትርፍ እንዲሆኑ ነው የእግዚአብሔር ሐሳብ። የተሰቀለው ተራ ወንጀለኛ ሳይሆን የተሰቀለው ንጉስ ነው። ንጉስ መሆኑ ደግሞ መስቀሉ እና የመስቀሉ ቃል የከበረ ኃይል ያለው ያደርገዋል። ሌሎችን ታሪኮች ደግሞ በሚከተሉት ክፍለ ጊዜ ለማየት ነው።